ለመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ልዑል እግዚአብሔር አምላካችን ባለፉት ክፍለ ጊዜያት ጥናቶቻችን ከትንቢተ ኢሳይያስ መጽሐፍ እንደመገበን ሁሉ እነሆ ሰሞኑንም ደግሞ ከአንደኛ ተሰሎንቄ መጽሐፍ እግዚአብሔር አምላካችን ቃሉን እየመገበን ነው። ታላላቅ ዕውቀቶችን ድንቅ ታምራቱንም እያስተማረን ነው። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቼ። ዛሬ እንግዲህ ተከታታዩን ይህንን የተሰሎንቄን መልእክት ጥናታችንን እንቀጥላለን ማለት ነው። በያላችሁበት ስፍራ ሆናችሁ ይህንን መልእክት ስታዳምጡ ሳለ እስቲ በማስቀደም ይህንን የጥንት ዝማሬ እንጋብዛችሁ።
ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ዓለም መከራችን አክትሞ ያሁኑ ፈተና አብቅቶ አሴት በተሞላው ክብር እንቀኛለን በሰማይ አዲስ መዝሙር ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ በዚያ ከቶ የለም ጭንቀት መራመጥማትም የለም በታላቅ ጸጋና በደስታ እንኖራለን በዚያች በውቧ ከተማ ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ልቅሶ ሐዘን በማይታይባት ጌታ ለዘላለም በሚያበራበት ዘንባባይ ዘነጭ ልብሳችን ለብሰን እንዘምራለን ለአምላካችን ክብር በኢየሩሳሌም ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ምድራዊ ቤታችን እንተዋለን የመለከትን ድምፅ እንጠብቃለን ለበጉ ራት ተጋብዘናል ኢየሱስ መንገድ እውነት ሕይወት ለዘለዓለም ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ ክብር ይሁን በሰማይ ክብር ይሁን በአርያም ክብር ይሁን ለበጉ ለኢየሱስ።
አዎ ወዳጆቼ፣ ይህ ከተዘመረ ከሰላሳ ዓመት በላይ ቢሆንም ዛሬ ጣዕሙን አላጣም። የጌታን ታላቅነት እንዲሁ ያወሳል፣ እንደዚሁም ደሞ ይዘልቃል፣ ዓመታትን ይቆጥራል። ቃሉ አያረጅም። እንዳልካቸውና ባለቤቱ የጎሬ መዘምራን ማለቴ ነው፣ በዚህ ዝማሬ ስላገለገሉን እግዚአብሔር ይባርካቸው ሳንላና አልፍም ባሉበት ስፍራ። ዛሬ እንግዲህ ወገኖቼ ተከታታዩን የተሰሎንቄን መጽሐፍ ጥናታችንን ከመቀጠላችን በፊት እስቲ እንደተለመደው እንደ ወትሮ ሁሉ ማለቴ ነው በጌታ ፊት በጸሎት እንቀርባለን። እንጸልይ። በሰማይና በምድር ላይ የምትገዛ ልዑል እግዚአብሔር አምላካችን፣ ስለዚህ እቺ ቀን እጅግ አድርገን እናመሰግንሃለን። በዚህ ጊዜ ደግሞ ባሪያዎች ልጆች ኖ በፊት ተሰብስበናል አመጣጣችንን አቀራረባችንን ተመለከታል ጌታ ሆይ የማን በቃ ብንሆንም እንኳን አንተ በቸርነትህና በበጎነትህ ደግሞ ሕይወታችንን ቤተሰባችንን ሁለንተናችንን ስለምትዳስስና ስለምትመለከት እጅግ ደስ ይለናል ጌታዬና አምላኬ ሆይ ምናልባት በዚህ ጊዜ ባል ከሚስቱ ጋር ወይንም ደግሞ ከልጆቻቸው ጋር አንድ ላይ በመሆን ቃልህን ለማድመጥ ሕይወታቸውን ሁሉ በፊት አፍሰው በራዲዮናቸው ዙሪያ ተሰብስበው በዚህን ሰዓት ቀርበዋልና ተመልከታቸው። አቤቱ ጌታዬና አምላኬ ሆይ ስለነዚህ ወገኖች እጅግ አድርጌ አመሰግናለሁ። ያላቸውን ሥራ አቁመው ጊዜያቸውን ደግሞ ሰውተው ወዳንተ ማድ ቀርበዋል። ምናልባት ደግሞ በጦር ሜዳ ወንድሜ ብቻውን ሆኖ ኖ ከቃልህ ማድ ለመካፈልም የቀረበ ሊኖር ይችላል። ምናልባትም ደግሞ ወገኖቼ በተለያየ አይነት ሁኔታ ውስጥ ነው አንድ ላይ በመሰባሰብ ከጎረቤቶቻቸው ጋር ወይም ከጓደኞቻቸው ጋር እግዚአብሔር አምላኬ ሆይ ተሰባስበው ከቃልህ ማድ ደግሞ ለመካፈልና ለመባረክ ለመቀደስም ኖ በሕይወታቸውም ለመበርታት ለማደግ ለመጎልበት ጌታ ሆይ በፊትህ ቀርበው ሊሆን ይችላል። እነዚህንም ሁሉ እግዚአብሔር አምላኬ ሆይ እንድትመለከታቸው ጌታዬና አምላኬ ሆይ ከጸባዖትህ ደግሞ በረከትህን እንድታፍስላቸው እኔ ወደ አንተ ጸልያለሁ ታምኜ። እግዚአብሔር አባቴና አምላኬ ሆይ ዝለታችንን አትመልከት፣ ድካማችንን አትመልከት። ምናልባት እግራችን ስቶ ሊሆን ይችላል፣ ምናልባት እጃችን ስቶ ሊሆን ይችላል፣ ምናልባት በዓይናችን በድለን ሊሆን ይችላል፣ ምናልባት በሰማነው ነገር ልባችን ተናውጦ ስፍራችንን ለቀን ሊሆን ይችላል። ጌታ ሆይ ይህንን ሁሉ ሳትመለከት በምህረት በበጎነት በቸርነት ደግሞ እንድትጎበኘንና እንድትመለከተን እንለምንሃለን። ጌታ ሆይ ኖ ያንተን በረከት የሚጠብቁ ልጆች ብዙዎች ናቸው። ጌታዬና አምላኬ ሆይ በማረሚያ ቤት ደግሞ ተሰብስቦ ያሉትን ተመልከታቸው። ተስፋቸው፣ አለኝታቸው፣ መቆሚያቸው፣ መውጫቸው፣ መግቢያቸው አንተ ነህና ልዑል ሆይ እኔ አባታችሁ ነኝ፣ እኔ ማጽናኛችሁ ነኝ ብለ ደግሞ እነዚህንም ሁሉ በዚህች ምሽት እንድትመለከታቸው ለምንሃለሁ። ንጉሥ ሆይ ታላቅነትን ንጉሥነትን ደግሞ በልባችን ውስጥ እንድታንሰራፋ ራሳችንን ነው በዚህ ሰዓት ባንተ ፊት እንጥላለን። ደካማ መሆናችንን እናውቃለን። እግዚአብሔር ሆይ አንተ ብርታት የኛን ድካም ይስራ። በፍቅር ላንተ መድከም እንድንችል እነሆ ያንተን መምጣት ደግሞ ጌታዬ ሆይ ቃልህን እየሰበክን እየሰራን በወንጌልም እየተጋን አንተን እንድንጠባበቅ ልባችንን በፍቅር አግለው። ጌታ ሆይ ያለፈውን ኃጢአታችንን ይቅር ስለምትለን እጅግ አድርገን እንወድሃለን። በዚህ ሰዓት ደግሞ በመካከላችን ተገኝ። ቃልህንም ደግሞ እግዚአብሔር አምላካችን ሆይ ተናገረን እንድንማር እግዚአብሔር አምላካችን ሆይ መንፈስ ቅዱስን ላክልን። ባለማወቃችን የበደልነውን ሁሉ እግዚአብሔር አምላካችን ሆይ በፍቅርህ እሽታ ደግሞ እግዚአብሔር ሆይ ተመልክተህ ነው የነገውንና የወደፊቱን እርምጃችንን ደግሞ ካንተ ጋራ እንድናሳምር እጃችንን ያዝ። በደላችንን ሁሉ ይቅር ስላልከንና ጸሎታችንንም ስለሰማ እናመሰግናለን። ስለ ዘላለማዊና ስለ ታላቁ ስም አሜን። ውድ አድማጮቼ ባለፉት ክፍለ ጊዜያት ጥናታችን አንደኛ ተሰሎንቄ የክርስቶስ ዳግም ምጽአት ተስፋ ልባችንን ሊያሞቀው ይገባል በሚል አብይ ርዕስ ላይ ተመርኩዘን ሰፋ ያለ ትምህርት ማድረጋችን ወይም መልከታችን የሚታወስ ነው። ዛሬ ደግሞ የምዕራፍ 2ን ትምህርት ጌታ በረዳን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ እንደወትሮው ሁሉ አንደኛ ተሰሎንቄ ምዕራፍ 2ን አውጡ። አንደኛ ተሰሎንቄ ምዕራፍ 2ን ተመልከቱ። ወዳጆች የዚህ የአንደኛ ተሰሎንቄ ምዕራፍ 2 አብያሳቡ የክርስቶስ መምጣት ለሥራ የሚያነሳሳ ተስፋ ስለመሆኑ የክርስቶስ መምጣት ፈጠን በሉ ለሥራ የሚያነሳሳ ተስፋ ስለመሆኑ ይናገራል። ለሥራ የሚያነሳሳ ተስፋ ስለመሆኑ ይናገራል። የክርስቶስ ላማኞች መምጣት የቤተ ክርስቲያን መነጠቅ በመባል ይታወቃል። ይህን አርፍተ ነገር እንደገና ደግምላችኋለሁ። የክርስቶስ ላማኞች መምጣት የቤተ ክርስቲያን መነጠቅ በመባል ይታወቃል። ባለፉት ክፍለ ጊዜያት ጥናቶቻችን በትንቢተ ኢሳይያስ ውስጥም የቤተ ክርስቲያን መነጠቅን በተመለከተ ሰፋ ያለ ጥናት ማድረጋችን የሚታወስ ነው። ስለዚህ የቤተ ክርስቲያን መነጠቅ የሚለውን ቃል ወይም አርፍተ ነገር ስትሰሙ የክርስቶስ ላማኞች መምጣት መሆኑን ልብ እንድትሉ እፈልጋለሁ። ይህ ደግሞ የምንከራከርበት ነገር ሳይሆን የምንኖርበት አስተምህሮ ሊሆንልን ይገባል። አንዳንድ ወገኖች ክርስቶስ የሚመጣው ከታላቁ መከራ በኋላ ነው ይላሉ። ይህንን ትምህርት ምናልባት ከዚህ ቀደም ሰምታችሁ ሊሆን ይችላል። አንዳንድ ወገኖች ክርስቶስ የሚመጣው ከታላቁ መከራ በኋላ ነው ይላሉ። አንዳንዶች ደግሞ ክርስቶስ የሚመጣው ከታላቁ መከራ በፊት ነው ይላሉ። ሌሎች ደግሞ ክርስቶስ የሚመጣው በታላቁ መከራ መካከል ነው ሲሉ ያስተምራሉ። አንዳንዶች ደግሞ ወገኖች ክርስቶስ እንደሚመጣ ፈጽሞ አያምኑ። ይሁን እንጂ ጌታና ዳኛ አድርገው እንደ ተቀበሉት ግን ይናገራሉ። ለነዚህ ወገኖች ሁሉ አንድ በጣም አስፈላጊ የሆነ ጥያቄ ላቀርብላቸው እፈልጋለሁ። ለመሆኑ እምነታችሁ ሕይወታችሁን በምን አይነት ሁኔታ ለውጦታል? ሌላ ጥያቄ ደግሞ ላክል፣ የምታምኑት ባኗኗራችሁ ይታያል ወይም ይገለጣልን? እምነታችሁ አኗኗራችሁ ወይም ሕይወታችሁ ላይ ምንም ለውጥ የማያሳይ ከሆነ ግን ረጋ ብላችሁ እንድታስቡበት መክራችኋለሁ። እስቲ ከአንደኛ ተሰሎንቄ ምዕራፍ 2 የቁጥር 1ን ጥቅስ አብረን እንመልከት። እንዲህ ይላል፣ ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁና ይላል። ከንቱ ማለት ውጤት የለሽና ባዶ ማለት ነው። ወደ እናንተ በመጣንበት ጊዜ ባዶ ቃላትንና ከንቱ ልፍለፋን ይዘንላችሁ አልነበረም የመጣ ነው። እናንተን ለማዝናናትና በሕይወታችሁ ምንም ለውጥ የማያመጣ ወሬ ልንነግራችሁ አልነበረም የመጣ ነው ይላል ጳውሎስ። ጳውሎስ የደከመው ለከንቱና ውጤት ለሌለው ነገር አልነበረም። በአገልግሎቱ ብዙዎች ወደ ጌታ መጥተዋል። ከዚህም የተነሳ ቤተ ክርስቲያን ተመስርቷል። ስለሆነም ጳውሎስ የሚናገረው ስለሚሰራና ውጤት ስላለው ነገር እንጂ እንዲሁ ወሬ ብቻ አልነበረም ማለት ነው። ቁጥር 2ን እንመልከት። ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራ ተቀብለን ተንገላተንም በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። በፊልጵስዩስ ብዙ መከራና ስደት እንደ ገጠመው ሐዋርያው ጳውሎስ ይናገራል። ይህም ከሐዋርያት ሥራ ምዕራፍ 16 መረጋገጥ የሚችል ጉዳይ ነው። ወደ ተሰሎንቄ የመጣው ግን በፍጹም ድፍረት ነበር እንጂ ባለፈው መከራ የተነሳ እያዘነና እያቅማማ አልነበረም። ምንም እንኳ ባለፈው አገልግሎቱ ድብደባና እንግልት ቢደርስበትም ከእንግዲህ ወዲህ አቀራረቤን መለወጥ አለብኝ፣ በጥበብና በዘዴ መጠቀምም አለብኝ በማለት አገልግሎቱ ሲዳከማን መለከትም። ወደ ተሰሎንቄ ሰዎች በመጣበት ጊዜ ሐዋርያው ቀድሞ ያደርግ እንደነበረው ሁሉ የእግዚአብሔርን ቃል አቀረበላቸው። ጳውሎስ ካደረጋቸው ታላላቅ ስብከቶች መካከል እንድትመርጡ ብትጠየቁ ኖሮ ወገኖቼ የትኛውን ትመርጡ ነበር? ጥያቄ ይገባችሁ? ሐዋርያው ጳውሎስ ካደረጋቸው ታላላቅ ስብከቶች መካከል አንዱን እንድትመርጡ ብትጠየቁ የትኛውን ትመርጣላችሁ? ምናልባት በጌታ ካመነ በኋላ በደማስቆ ያደረገውን ስብከት ትመርጡ ይሆናል፣ ወይም ደግሞ ሚስዮናዊ አገልግሎቱን በጀመረበት ጊዜ በሰርጊዮስ ጳውሎስ ፊት ያሰማውን ታላቅ ስብከት ትመርጡ ይሆናል። እዚህ ላይ በሰርጊዮስ ጳውሎስ ብዬ በተናገርኩበት ጊዜ ራሱ ሐዋርያው ጳውሎስን ማለት አይደለም። ሰርጊዮስ ጳውሎስ አንድ ሌላ ሰው እንደሆነ መረዳት መቻል አለባችሁ። ወይንም ደግሞ ወገኖቼ ካያሌ ስብከቶቹ ጥቂቶቹን ትመርጡ ይሆናል። በስብከቶቹ ሁሉ ጳውሎስ የሚሰብከው ክርስቶስን ነበር። ሞቱንና ትንሣኤውን ነበር አጠንክሮ የሚሰብከው። ከጳውሎስ ስብከቶች ሁሉ የሚበልጠው በተሰሎንቄ ክርስቲያኖች መካከል በኖረው ሕይወት ወይም አኗኗር የሰበከው ስብከት ነበር። ተመልከቱ እንግዲህ ለቅድሙ ጥያቄ ምላሽ የሚሆን ይህ ነው ማለት ነው። እኔ የእናንተን መልስ ወይንም እናንተ የምትሰጡትን መልስ በዚህ ሰዓት በዚህች ቅጽበት ባልሰማም እንኳ የኔ መልስ ግን ይህንን ይመስላል። ሐዋርያው ጳውሎስ ካደረጋቸው ታላላቅ ስብከቶች ሁሉ የሚበልጠው በተሰሎንቄ ክርስቲያኖች መካከል በኖረው ወይም በተመላለሰው ሕይወት ወይም አኗኗር የሰበከው ስብከት ነበር። በአንደበት ሳይሆን ወገኖቼ በሕይወትና በሕይወት ተሞክሮ ነበር ጳውሎስ የሰበከው። ይህ ዋናው ነገር ነው። እኔና እናንተ በወንድሞቻችን መካከል፣ በአሕዛብ መካከል፣ በጎረቤቶቻችን መካከል በምንመላለስበትና በምንኖርበት ጊዜ በቃል ከምናደርገው ንግግር ወይም ደግሞ ከምናደርጋቸው ስብከቶች ሁሉ ይልቅ በሕይወታችን በአኗኗራችን የምናደርገው ነገር ሁሉ ይበልጥ እኛነታችንን ይመሰክራል። ጥንቃቄ ብናደርግ መልካም ነው። እያንዳንዱ አማኝ ሰባኪ ነው። ልብ በሉልኝ፣ እኔ እንደማምነው እያንዳንዱ አማኝ ሰባኪ ነው። ምናልባትም ሰባኪ ብዬ በመጥራቴ አንዳንዶቻችሁ ተናዳችሁብኝ ይሆናል። ይሁን እንጂ ወደዳችሁም ጠላችሁም ሁላችሁም ሰባኪዎች ናችሁ ወገኖቼ። በምትኖሩት ሕይወት፣ በምትናገሩት ቃል ለሰዎች ትሰብካላችሁ፣ ለእያንዳንዱ ፍጡር ትሰብካላችሁ። ምናልባትም የምትሰብኩት እቤታችሁ ላለው ልጃችሁ ይሆናል። በአሁኑ ዘመን በየመንገዱ ብዙ ጋጠወጥ ልጆችን የምናየው በመጀመሪያ ከእናታቸው ወይም ከአባታቸው ምሳሌነት ያለው አኗኗርን ባለማየታቸው እንደሆነ አስባለሁ አምናለሁ። እናትና አባት ምናልባት ጨዋ ካልሆኑ፣ ዘወትር የሚጨቃጨቁ ከሆነ፣ ዘወትር የሚጣሉ ከሆነ ልጆቻቸው በየመንገዱ የሚያንጸባርቁት ይህንኑ አይነት ጸባይ ነው። ወላጆቻቸው በእግዚአብሔር የታነጹ እግዚአብሔርን የሚፈሩ ከሆኑ ደግሞ ልጆችም በሚውሉበት ስፍራ ሁሉ የሚመሰክሩትና የሚያንጸባርቁት ጸባይ የወላጆቻቸውን ጨዋነት ነው። ጳውሎስ በተሰሎንቄ ስለ ሰበከው ስብከት ከቁጥር 3 እስከ 6 ያለውን ተመልከቱ። ከተናገረ በኋላ ከእነርሱ ጋር ስላለው ግንኙነትም ይናገራል። ለእነርሱ እንደ እናት ነበር፣ እንደ እናት አጽናንቷቸዋል። ቁጥር 7ን ተመልከቱ። እንደ አባት ተንከባክቧቸዋል። ቁጥር 11ን ተመልከቱ። እንደ ወንድም አበረታቷቸዋል። ቁጥር 14ን ተመልከቱ። ይህንን አርፍተ ነገር እንደገና ልድገምላችሁ። ጳውሎስ በተሰሎንቄ ስለ ሰበከው ስብከት ከቁጥር 3 እስከ 6 ባለው ስፍራ ማለት ነው ከተናገረ በኋላ ከእነርሱ ጋር ስላለው ግንኙነትም ይናገራል። ለእነርሱ ሐዋርያው እንደ እናት ነበር፣ እንደ እናት አጽናንቷቸዋል። ቁጥር 7 መመልከት ይቻላል። እንደ አባት ተንከባክቧቸዋል። ቁጥር 11ን መመልከት ይቻላል። እንደ ወንድምም አበረታቷቸዋል። ቁጥር 14ን ልብ ይሏል። እስቲ አሁን አንደኛ ተሰሎንቄ ምዕራፍ 2 ቁጥር 3ን አለፍ ብዬ ላንብብላችሁ። ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረምና አይላችኋል። ለተሰሎንቄ ሰዎች ያቀረበው ወንጌል ከስህተት አልነበረም። ለተለያዩ ሰዎች እንዲመች ወይም እንዲስማማ ለማድረግ ወንጌልን መበራረዝ አልፈለገም ሐዋርያው። በጣም የሚገርመኝ ከዚያም አልፎ የሚያናድደኝ ነገር ቢኖር አንዳንድ አገልጋዮች ሁሉም ቦታ ወይም ለሁሉም ሰው የሚያቀርቡት የወንጌል መልእክት እንደ ሰዎቹ የሚለዋወጥ መሆኑ ነው። እኔ ብዙ ጊዜ ያናድደኛል፣ ይገርመኛል ወዳጆቼ። አንዳንድ አገልጋዮች ለሰዎች እንዲስማማ ለማድረግ ወንጌልን ሲሸቃቅጡት ይታያሉ። ጳውሎስ ራስ ወዳድና ገብጋባ ሰው አልነበረም። ወደ ተሰሎንቄ የመጣውም ገንዘብ ወይም ከነርሱ የተለየ ጥቅምን ፈልጎ አልነበረም። ወደዚያ የመጣው በሰዎች ለመገልገል ሳይሆን ሰዎችን ለማገልገል ነበር። ቅን መንፈስና ቅን ዓላማ ነበረው ሐዋርያው። ከዚህ የተነሳ ነው እንግዲህ ወደ እናንተ የመጣሁት ከስህተት ወይም ከርኩሰት አልነበረም የሚላቸው። እዚህ ላይ ብዙዎቻችን ከሐዋርያው ጳውሎስ የምንማረው ነገር ይኖረናል። በወንጌል አገልግሎቱ ተንኮል ወይም ራስ ወዳድነት አልነበረበትም። ስለሆነም ማንኛውም አገልጋይ ወንጌልን የሚሰብከው ከቅን መንፈስ መሆን አለመሆኑን ራሱን መጠየቅ ይኖርበታል። ወንጌልን የምንሰብከው ወዳጆቻችን ወይም ጓደኞቻችንን ለማፍራት ነውን? ወይስ የእግዚአብሔርን ቃል የምንሰብከው በቅንነትና በጎ ዓላማ ነውን? እስቲን ጥያቄ ልድገምላችሁ። ወንጌልን የምንሰብከው ወዳጆችን ወይም ጓደኞችን ለማፍራት ነውን? ወይስ የእግዚአብሔርን ቃል የምንሰብከው በቅንነትና በበጎ ዓላማ ነውን? እዚህ ላይ በኑዛዜ መልክ ልናገር እፈልጋለሁ። በሕይወቴ ብዙ ስህተቶችን እፈጽማለሁ። ብዙ ጊዜ ጌታን አሳዝኛለሁ። እግዚአብሔር በትዕግስቱ ባይሸከመኝ ኖሮ ወገኖቼ፣ ገና ድሮ እውነቴን ነው የምላችሁ፣ ገና ድሮ አገልግሎቴን አቋርጬ ነበር። ይሁን እንጂ አገልግሎቴን በጀመርኩበት ዘመን ማንንም ማታለል ወይም ማጭበርበር እንደማልፈልግ ለጌታ ቃል ገብቻለሁ። በቅንነትና በእውነት በመቆም የሚመጣውን ሁሉ ለመቀበል ወስኛለሁ። በመንገዴ ሁሉ ጌታ ባይረዳኝ ኖሮ በተለያየ ችግርና ማጥ ውስጥ ተዘፍቄ ቀር ነበር። ስለሆነም በአሁኑ ሰዓት ሕሊናዬ ንጹሕ በመሆኑ የምፈራበትና የምሳቀቅበት ምክንያት የለኝም። በጸሎቴ ሰዓት ጌታን፣ ጌታ ሆይ ብዙ እንዳሳዘንኩ ይገባኛል፣ ሆኖም የምችለውን ያክል ቃልን ለማዳረስ ሞክሬያለሁ፣ እየሞከርኩም ነው። ወደፊትም ቢሆን አንተ በምትሰጠኝ ጸጋ በተሻለ መጠን ቃልን ለማዳረስ እተጋለሁ በማለት እለምነዋለሁ። እፊቱ ወድቄ እግሮቹ ላይ እምባዬን ረጫለሁ። እግዚአብሔር ይክበር ይመስገን። ይህን ክፍል ወገኖቼ እጅግ በጣም አድጌ ወደዋለሁ። ጳውሎስ ለተሰሎንቄ ሰዎች ሲጽፍላቸው ወደ እናንተ ስመጣ ምንም ስውር ዓላማ አልነበረኝም፣ ወደ እናንተ የመጣሁት የምታደርጉትን የገንዘብ መዋጮ ለመሰብሰብ አልነበረም። እኔ የመጣሁት ወንጌልን ልሰብክላችሁና በእምነታችሁ እንድታድጉ እንድረዳችሁ ብቻ ነበር በማለት ይጽፍላቸዋል። አሁን ደግሞ አለፍ ብለን ቁጥር 4ን አንድ ላይ እናነባለን። ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመነ ሆነን እንዳገኘን መጠን እንዲሁ እናገራለን። ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኛ አይደለም ይላል። የጳውሎስ ዓላማ ሰውን ደስ ማሰኘት አልነበረም። ታዋቂና ዝነኛ የመሆን ፍላጎትም የለውም። የሚሰብከው እግዚአብሔር ምን ይለኝ ይሆን በሚል መንፈስ እንጂ ሰዎች ይከፉብኝ ይሆንን? ሰዎች ደሰቱብኝ ይሆንን በሚል ስጋት አልነበረም። በምንም አይነት ሁኔታ ማንንም ማጣለል ወይም ማጭበርበር ሐዋርያው አልፈለገም። ቁጥር 5ን ተመልከቱ። እንደምታውቁ ያቆላመጥን ከቶ አልተናገርንም። እግዚአብሔር እንደሚመስክር ያመካኘን በመጎምጀት አልሰራንም ይላቸዋል። ጳውሎስ በግልጽ እየተናገረ ነው። ማንንም ለመሸንገል ወይም ለማቆላመጥ አልፈለገም። ሀብታምና ባለ ጸጋ ማኞች ፊት አይሽቆጠቆጥም። ሰዎች ሲነቅፉንና ሲተቹን ምላሽ ለመስጠት ፈጣኖች ነን። ሲሸነግሉንና ሲያቆላምጡን ግን በደስታ እንሰማቸዋለን። ምናልባትም አንዳንድ ጊዜ አጥፊዎቻችን ጠላቶቻችን ሳይሆኑ ወዳጅ ብለን የምናቀርባቸው ሊሆኑ ይችላሉ። ብዙ ሀብታም ክርስቲያኖች በሚያቆላምጧቸው አገልጋዮች ተከበዋል። እውነቴን ነው የምላችሁ፣ ገንዘብን ወይም ሌላ ጥቅማ ጥቅምን በመፈለግ ባለጸጎችን የምታቆላምጥ ቤተ ክርስቲያንን እግዚአብሔር ይቅር ይበላት። በመጎምጀት አልሰራንም ይላል ሐዋርያው ጳውሎስ። ብዙ አገልግሎቶች እንዳይሆኑ ሆኖ የተበላሹት አገልጋዮች ገንዘብ ለመሰብሰብ ከነበራቸው መጎምጀት የተነሳ ነው። ለተለያዩ ነገሮች ልንጎመጅ እንችላለን። አንዳንዶቻችን የምንጎመጀው ለክብር፣ ለዝናና ከሌሎች ላቅ ብሎ ለመታየት ነው። ምናልባት በመጎምጀት ኃጢአት ተይዘን እንደሆነ እያንዳንዳችን ልባችንን አሁኑኑ እንመርምር። እስቲያውን ደግሞ የዛሬ የመጨረሻ ክፍላችን የሆነውን ቁጥር 6ን አንድ ላይ እንመልከት። የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም ይላቸዋል። ጳውሎስ ክብርን ወይም ትልቅ ሆኖ መታየትን አልፈለግም። የክብር ዶክትሬት ዲግሪ ማግኘትንም አልተመኘም። የእርሱ ፍላጎት ንጹሕ ዓላማ ይዞ መገኘት ብቻ ነበር።
ለናገርም ዮርዳኖስ ቢሞላ ማዶ ሊያሻግረኝ ጌታ ያለው መላ በመርከብ ኢየሱስ አለ እንዳይመጠኝ አለፍ ወርሳለሁ እንደ ተናገረኛ እንሻገር ያለው ጌታ ነው። ባውሎ ነፋስ በወጀብ መንገድ ያለው ምንም ሳያደርገኝ ማዕበሉ ጌታ ያወርሰኛል እንደ ቃሉ ጌታ ያወርሰኛል እንደ ቃሉ ጌታ ያወርሰኛል እንደ ቃሉ አምላኬ ሰለኒ ሽገድዋል ስጠፋ መች ያስችልዋል አመሻሽቶ ከተፍ ይልሃል የተናገረኝ
ውድ አድማጮቼ ለዛሬ የነበረን ትምህርታችን በዚህ ቢያበቃም የቃሉ እውነት ግን ሕያው ሆኖ ለዘላለም ይኖራል። ደህናደሩ እያልን ስንሰናበታችሁ በቴክኒኩ በኩል እንደ ወትሮ ሁሉ አለማየሁ ዳዊት፣ በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቄ ነበርኩኝ። ሰላም።